ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 24 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ህዝብን እርስ በርስ አፋጭቶ አገር የማፈራረስ ተልእኮ ተሰጥቷቸው የነበሩት ህዳጣን ወያኔዎች አሁንም ጭምብል ቀይረው ከይሲ ተግባራቸውን አባብሰው ቀጥለዋል። በህብረት ካልመከትናቸው በቀር አስከፊ ሁኔታ ወደ አሰቃቂና የባሰ እየተሸጋገረ ከቁጥጥር ውጭ እንዳይሆን ያሰጋልና የተሸረበልንን ሴራ በጣጥሰን መውጣት አማራጭ የለውም። በሚያምርብን ማንነታችን በኢትዮጵያዊነት ጠላቶቻችንን እናሳፍር። ወቅታዊውን ሁኔታ በሚመለከት ፍየል ወዲህ ቀዝምዝም ወዲያ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናስቀድማለን። ህብረ ብሔራዊነት መለያችን አረንጓዴ ቢጫ ቀይ ሰንደቃችን በሚል ርዕስ የሚያዝያ ግንቦት ወር ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን እትምን አሰምተን ክፍላንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና። ሰኔ 15 ቀን በባህር ዳርና በአዲስ አበባ ከተሞች ከተከሰተው የመፈንቅል ድራማ ጋር ተያይዞ አገዛዙ በዜጎች በተለይም በአማራ ተወላጆች ላይ ያካሄደ ያለውን የጅብላ እስር በሰፊው መቀጠሉ ታውቋል። የአማራ ተማሪዎች ማህበር ዋና ጸሐፊ የሆነችው ወጣት ሮዛ ሰለሞን ማክሰኞ ሐምሌ 23 ቀን በፖሊስ ታስራ ሐምሌ 24 ፍርድ ቤት ከቀረበች በኋላ ለሚቀጥሉት 28 ቀናት ለምርመራ እስር ቤት እንድትቆይ ተወስኖባታል። ሮዛ በዚያ ዓመት ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ የመጀመሪያውን ዲግሪ ያገኘች ወጣት ነበረች። በተጨማሪም የአዲስ አበባ የካ ክፍለ ከተማ የአብን የህዝብ ግንኙነት ኃላፊ ቤዛ ኃይሉ ማክሰኞ በቁጥጥር ስር ውሏል። በተያያዘ ዜና ማክሰኞ ከሰኔ 15ቱ ክስተት ጋር ተይዘው ከነበሩት መካከል 26ቱ ከ2000 ብር እስከ 3000 ብር ዋስትና ሲዘው የተፈቱ መሆናቸው ሲነገር 25ቱ የአብን አባላት መሆናቸው ታውቋል። ከጥቂት ቀናት በፊት በሲዳማ ዞን በቡድን የተደራጁ ወሮበሎች በሰላማዊ ወገኖች ላይ ባካሄዱት ጥቃት የሞቱት ሰዎች ቁጥር እስካሁን በትክክል አለመታወቁ ታወቀ። በቅርቡ የዞኑ የፖሊስ መምሪያ ለዜና ተቋሞች በሰጠው መግለጫ እስካሁን የሞቱት ሰዎች ቁጥር 53 መሆኑንና የአካል ጉዳት የደረሰባቸው ደግሞ 54 መሆኑን ጠቅሶ በየቦታው የሞቱትና የተቀበሩት ሰዎች ቁጥር ግን እንደማያውቅ ገልጿል። በወቅቱ ከተፈጸመው ጥቃት ጋር በተያያዘ 935 ሰዎች ተጠርጥረው መያዛቸው የተገለጸ ሲሆን በዜጎች ላይ ከደረሰው የህይወት ማጥፋትና አካል ማጉደል በተጨማሪ የዱቄት ፋብሪካዎችንና የመዝናኛ ሎጆችን ጨምሮ በብዙ ሚሊዮን ብር የሚገመት ንብረት የወደመ መሆኑን የዞኑ ፖሊስ መምሪያ አስታውቋል። ድርጊቱ ከሲዳማ ህዝብ ባህልና ወግ ያፈነገጠ በመሆኑ በየወረዳው በሚገኙ ሽማግሌዎች እየተወገዘ መሆኑን ተብራርቷል። በተያያዘ ዜና በዞኑ የተቋቋመው ኮማንድ ፖስት የተዘረፉ የግለሰብ ንብረቶችን እያስመለሰ መሆኑን ለዜና ተቋሞች ገልጿል። ማክሰኞ ሐምሌ 23 ቀን ምሽት በአፋር በአሳይታ ከተማና በአካባቢው ኃይለኛ ንፋስ ተከስቶ ጉዳት ማድረሱን የአይን እማኞች ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። አውሎ ንፋሱ በተለይ ቦራወል ተብሎ በሚጠራ ስፍራ ላይ የሚገኘውን የስደተኞች መጠለያ ያፈራረሰ ከመሆኑ በላይ በመጠለያ ውስጥ ለነበሩ ስደተኞች መካከል ከመቶ በላይ የአካል ጉዳት የደረሰባቸው መሆኑና አምስቱ በጽኑ የተጎዱ ሲሆን ሁለቱ አስጊ ደረጃ ላይ በመድረሳቸው ለሕክምና ወደ አዲስ አበባ የተወሰዱ መሆናቸው ታውቋል። በመጠለያ ውስጥ ከ7000 በላይ ተፈናቃዮች የነበሩ ሲሆን አብዛኛዎቹ ከኤርትራ የመጡ መሆናቸው ታውቋል። ከእርዳታ ድርጅቶች የተሰጣቸው ምግብም አብዛኛው በነፋሱ ምክንያት ከአሸዋ ጋር የተደባለቀ መሆኑን ከቦታው የተገኘው ዜና ይገልጻል። በተለያዩ የደቡብ ዞኖች ውስጥ የወባ በሽታ የጨመረ መሆኑ ተነገረ። ባለፉት 5 ወራት ብቻ በወላይታ ዞን የተለያዩ ወረዳዎች በጎፋ፣ በጋሞ፣ በቤንችማጂ፣ በከፋና በሸካ ዞኖች የወባ በሽታ ከ35% በላይ ጨመረ መሆኑን የአካባቢው ባለስልጣኖች ለዜና ተቋሞች ተናግረዋል። በሽታው ከጨመረባቸው ምክንያቶች ዋነኛው የወባ በሽታን የሚከላከል ኬሚካል በወቅቱ ባለመረጨቱ ምክንያት መሆኑ ተጠቅሷል። የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ምርጫ እንደገና እንዲራዘም የወያኔው ፓርላማ የወሰነ መሆኑ ተነገረ። የሁለቱ ምክር ቤቶች ምርጫ በ2010 መካሄድ የነበረበት ቢሆንም በወቅቱ የነበረው ሁኔታ እንደ ምክንያት ቀርቦ ምርጫውን ለአንድ ዓመት አዘግይቶ በ2011 እንዲካሄድ መተላለፉ ይታወሳል። ረቡዕ በተደረገው ስብሰባ የወያኔው ፓርላማ የምርጫ ቦርድ ባለው አጭር ጊዜ የሁለቱን ከተሞች ምክር ቤቶች ምርጫ ለማካሄድ አለመቻሉን ደብዳቤ ጻፈ መሆኑን ጠቅሶ ምርጫዎቹ በሚቀጥለው ዓመት ከሚካሄደው አገር አቀፍ የምርጫ ጋር እንዲካሄዱ የወሰነ መሆኑን ከተገኘው መረጃ ለማወቅ ተችሏል። IOM በሚል ምህጻረ ቃል የሚጠራው ዓለም አቀፍ የፍልሰት ድርጅት በሰጠው መግለጫ ኢትዮጵያውያን ስደተኞችን ጭና ከጅቡቲ ወደ የመን ስትጓዝ የነበረች አንድ ጀልባ ባህር ላይ ተበላሽታ ከሳምንት በላይ በመቆየቷ ምክንያት ከ15 የማያንሱ ኢትዮጵያውያን በምግብና በውሃ እጥረት ሕይወታቸው ያለፈ መሆኑን ገልጿል። የተቀሩት የመን ሊደርሱ ቢችሉም የተወሰኑት በጣም በመጎዳታቸው ሆስፒታል ከመወሰዳቸው በፊት የሞቱ እንደሚገኙበትም ጨምሮ ገልጿል። ከጅቡቲ ስትነሳ 90 ኢትዮጵያውያን ጭና የነበረችው ጀልባ በደቡብ የመን በመትገኘው የኤደን ከተማ የደረሰችው ሰኞ ሐምሌ 22 ቀን ሲሆን ቁጥራቸው ምን ያህል እንደሆነ ባይገለጽም ከሞት የተረፉት እርዳታ እየተደረገላቸው መሆኑን ተቋሙ ገልጿል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይተካለላል። ፍየል ወዲህ ቅዝምዝም ወዲያ ሕያው መፈክሮች አይረሱ። ገዢዎች በተለይም አምባገነን ጨቋኞች የሕዝብን አስተሳሰብ ሊቃኙና ሊቆጣጠሩ መፈለጋቸው የሚጠበቅ ነው። ሕዝብ ያነሳቸውን መፈክሮች ማስጣል ወይም ማስረሳትና ለሕዝብ የራሳቸውን መፈክርና አጀንዳ መስጠት ሁሌም ፍላጎታቸው ነው። ከራስ ጠጉራቸው እስከ እግር ጥፍራቸው ወያኔ ሆነው 27 ዓመታት ያሳለፉት ሹሞች ሕገወጥ ሥልጣናቸውን ተቀባይነት ለማስገኘት ሕዝብ ዋና እይታውን ቀይሮ የሕዝባዊ መንግሥት ፍላጎቱን ትቶ ዴሞክራሲን ሳይሆን የአንድ ሹም ኮሎኔልን ገዥነት ተቀብሎ እንዲገኝ በየጊዜው ርዕስ እየቀየሩ ዋናውን ጉዳይና ጥያቄ እያስረሱ በስልጣን ሊከርሙ ሁሌም ይጥራሉ። ዘረኝነት ይጥፋ ሲባሉ ዛፍነት ከል ቡራዩ ግፍ ተፈጸመ ሲባሉ ከተማዋን እናጽዳ የሚሉት አይነት ነው። ወልቃይት ጠገዴ ወደ ጎንደር ይመለስ ሲባሉ ፍቅርና እርቅን በደፈናው የሚሰብኩም አሉ። ሹሙማ ቀውሶችን አዘገጃጅቶ ነገር ሊሆን ሲል ላጥ ብሎ ጉብኝት ይሄዳል። አዋሳ ደም ሲፈስ አስመራ ሄዶ የነፍሰ ገዳዩ ሾፌር ይሆናል። ፍየል ወዲህ ቅዝምዝም ሁሌም ወዲያ። ወያኔ የአገራችንን ደን ጨፍጭፎ ያደረሰውን ጉዳት ሁላችንም የምናውቀው ነው። ሹሞቹ መሪ የነበሩበት ኢህአዴግ ማለት ነው። ለአካባቢ ደህንነት መበላሻሸት ሹሞቹ ተጠያቂ ናቸው። የሕዝብ መሬት ተዘርፎ በነ አባዱላና አዜብ ሲቸበቸብ ሹሞቹም የዚሁ ዝርፊያ አካል ኦህዴድ ነበሩ። ለማስታወስ እንጂ ቁም ነገራችን ይህ አይደለም። ዛፍ ተከላው ይጠቅማል አይጠቅምም አይደለም ርዕሳችን። ኢትዮጵያ ዛሬ ያለችበት ሁኔታ ህልውናዋን የሚመለከት ነው። ሹሞቹ ወይም ሕዝብ የጠላው ኢህአዴግ በኦዴፓ የበላይነት ያሰፈኑት አገዛዝ ያው የገማውና የተጠላው ዘረኝነት ሲሆን፣ ሕዝብ የፈለጋቸውና የጠየቃቸው ላይሆኑ ተጥለዋል። ወያኔ ኢህአዴግ ይወገድ ብሎ ደሙን ያፈሰሰው ሕዝብ ከቁም ነገር ሳይገባ በባዕዳን የተቀነባበረው ሴራ የተጠላውን ስርዓት አስቀጥሎታል። ምልአተ ሕዝቡ የፈለገው ለውጥ ሳይሆን ቀርቶ ስለ ለውጥ እያወኩ የነበረውን የሚቀጥሉ ቤተ መንግስት ገብተዋል። በሂደቱ ሹሞቹ የሰመሩ ቢመስሉም ዴሞክራሲ ማፈን ስልታቸውና አቋማቸው ነውና በደርግም እንዳየነው በወያኔም እንደታዘብነው እርስ በርስ መበላላታቸው ደግሞ የሚጠበቅ ነው። ወጣት ነኝ ባዩ ኮሎኔል ስልጣን ማካበስ ሲጀምር የራሱን ጓደኞችና ተባባሪዎች ላይ መዞሩ የማይቀር ነው። ቀልባሾች፣ ጸረ ሰላም፣ ጸረ ለውጦች፣ ቀኝ ግራ መንገደኞች ወዘተ በሚል ተወግዘው መጣላቸውን መጠበቅ ይገባል። የተጠላው ስርዓት እንዲቀጥል በመደረጉና በተለይ ጸረ አማራ የሆነ ጸያፍ ፖለቲካ አቋም ተብሎ በመያዙ የኢትዮጵያ ሕዝብ የፈለገው ሰላምና መረጋጋት፣ ዴሞክራሲና ሕዝባዊ መንግስት ደብዛቸው ጠፍቷል። እርስ በርስ ጦርነትና ፍጅት ተስፋፍቶ አገራችንን ከሶማሊያ በባሰ ጉድጓድ ይከታታል ሲሉ ዜጎች ይሰጋሉ። የሹሞቹን ይዘትና ተግባር በተጨባጭ ስናጤን ኢትዮጵያዊ ሳይሆኑ ጠባብ ብሔረተኞችና አልፎም አገራችንን የሚጠሉ መሆናቸውን እንረዳለን። በመሆኑም አገር አድን ትግሉ ከፊታችን ተደቅኖና ግዳጅም ሆኖ ይገኛል። ኢትዮጵያን ወደ ጥፋት እየወሰዱ ናቸውና ይህን ማስቆም ነው ዋናው ስምሪታችን፣ ትኩረታችን። ከዓመት በላይ እንዳየነው የሹሞቹ መንገድ ዘረኝነትና ጥፋት፣ መፈናቀልና ፍጅትም ነው። ዛሬ ወይም ነገ የሚቀየሩ አይደሉም። ከጥፋት ጉዞ ለመራቅ መፍትሄው ያው የሽግግር ሂደት፣ ሁሉም የአገራችን ዕጣ ይመለከተናል ባዮችን ያሳተፈ መፍትሄ ፍለጋና ጥረት ለመሆኑ ዛሬ ጥርጥር የለውም። የሽግግርን ሂደት ተቃውመው ያንድ ቡድንና ያንድ አምባገነን የበላይነትን የሚሹና የሚደግፉ አገር ወዳድ ቀና ኃይሎች ሊባሉ የሚችሉ አይደሉም። ያለው አማራጭ በተያዘው ቀጥሎ ዘረኝነትን አስፍኖ ኢትዮጵያን ወደ ጥፋት መውሰድ ሲሆን፣ ከዚህ በተጻራሪ ያለው አገር አድን ምርጫ ግን ሁሉንም የሚመለከታቸው ኃይሎች አሳትፎ የጋራ መፍትሄን መሻትና የሽግግር ሂደትና መንግስትን ምስረታ አማራጭ መቀበል ነው። ሹሞቹ የያዙት መንገድ ህዝብን ከፖለቲካ ውሳኔ የሚያርቀና በራሳቸው ፓርላማ መፍረስ ባለበት ህዝብ ያልመረጠው ፓርላማ የራሳቸውን ውሳኔ ማስፈጸም ነው። የብርጫ ህግ የተባለውን ይጠቅሷል። ህዝብ ደሙን ያፈሰሰው መሰረታዊና ዋና ፍላጎቶቹን ከግብ እንዲደርሱ እንጂ ያለፈውን ባዲስ ዘረኛ ጅቦች አማካኝነት ለመቀጠል አይደለም። ስለዚህም ዋናው እና መፈክሮቻችን ዛሬም ሕያው ሆነው መስተጋባታቸው መቀጠሉ አስፈላጊ ነው። የወያኔ ኢህአዴግ አገዛዝ ይወገድ። የወያኔ ህገ መንግስትና ጸረ ህዝብ አዋጆች ሁሉ ይሻሩ። ሁሉን ያሳተፈ የሽግግር ሂደት እውን ይሁን። የህግ ምንጭ ህዝብ ይሁን። ዴሞክራሲ ለሰፊው ህዝብ። ዘረኝነት ይውደም። ሁሉም የፖለቲካ እስረኞች ይፈቱ። በሃይማኖት ጉዳዮች ጣልቃ መግባት ያክትም። የኢትዮጵያ ሉዓላዊነት ይረጋገጥ። ህዝብን ማፈናቀል ያብቃ። አዲስ አበባ የኢትዮጵያውያን ሁሉ ከተማ ናት። ወያኔ ከወረራቸው የጎንደር ወሎና አፋር መሬቶች ይውጣ። በዚህ መንፈስ ያሉትን መፈንክሮች አንግቦ ጸረ ወያኔ ጸረ ኢህአዴግ ትግሉን ማፋፋም ይገባል። አገራችንን በሙስና ግጠው ለቀውስ የዳረጓት ወያኔዎችና ኢህአዴጎች ብዙዎቹ ተከሰው ለፍርድ አልቀረቡም። የወያኔ ስርዓት ቀጠለ እንጂ አላከተመም። ከሻቢያ ጋር ከህዝብ ጀርባ የተደረገው ስምምነት ይዘቱ አሁንም ለህዝቡ የተደበቀ ነው። ስቃይና ገፈት ተቀባዩ ሰርቶ አደር ህዝብ የኑሮ ውድነት ያክትም፣ ደሞዝ ይጨመር፣ የሰርቶ አደሩ መሰረታዊ ሰብአዊ መብቶች ይከበሩ ያለው ጥያቄ አሁንም እንደተረገጠ ነው። የህዝብ ቤት ማፍረስና ሰፊ ማፈናቀል በስራ ላይ እየዋሉ ናቸው። የሹሙ አጋር ባፍላፊ እንደነገረን ብሔር ተኮር የሆነ ሰፈራ በማድረግ የከተሞችንም ህዝባዊ ይዘት ለመቀየር እየተፍጨረጨሩ ናቸው። ሹሞቹ ጉዟቸው ወደ ኋላና ወደ ጥፋት እንጂ ወደ ፊትና ወደ ዴሞክራሲ አለመሆኑን ባይናችን እያየነን እንጂ ነገ ብሩህ ቀንን ያመጣልናል የምንልበት ሁኔታ ጭራሽ የለም። አንዳንዶቹ የሹሞቹ አጨብጫቢዎች 27 ዓመት የደረሰውን ጥፋት በአመት ተኩል ለማስወገድ አይቻልም ሲሉ ማድመጣችን ሐቅ ነው። ችግሩ የጊዜ ጉዳይ አይደለም። የነበረውን ዘረኛና ቆሻሻ ስርዓት ለመጠበቅና ለማስቀጠል ምሎ መነሳት ግን ገና ከመጀመሪያው የረባ ለውጥን መግደል መሆኑ ነው ችግሩ። ሹሞቹ የሚወክሉት ጭፍን ዘረኝነትን፣ ስግብግብ ጅብ መሆንን፣ የጥላቻ አራማጅ መሆንን፣ ኢ ዴሞክራሲያዊነትንና ጭቆናን ነው። በርግጥ እግረ መንገዳቸውን የህዝብ ጎራ አባል ነን ይሉ የነበሩትን ባንዳዎች ለማጋለጥ ረድተውናል። ይህ ግን የፈለጉበትና ያመኑበት ስምሪት ሳይሆን ሳይወዱ የተከሰተባቸው ሐቅ ነው። ባንዳ፣ ከሃዲ፣ አንጃ ግራንጃ ሁሉ ከመሰረቱ መበስበሱን የማያውቁ ማወቅ መቻላቸው ጠቃሚነቱ የሚካድ አይደለም። ህዝብ በተጨባጭ ሂደት ስሬቱ ከራሱ ትግል ብቻ መገኘቱን ሊረዳ ሊማር ችሏል። ከወያኔ ኢህአዴግ እባቦች የሚገኝ ገዳይ መርዝ እንጂ ምንም ፈውስ ሊኖር እንደማይችልም እንዲያውቅ ተገዷል። ቀና ሂደትና ውጤት ነው። በመሆኑም ተፈናቃይና ተጠቂ የሆኑት ተደራጅተው ራሳቸውን ከጥቃት መከላከል አለባቸው እንጂ ከሹሞቹ የሚጠብቁት ምንም ጭራሽ ቅንጣትም መፍትሄ እንደሌለ ማወቅ የግድ ነው። ወያኔ ኢህአዴግ ይወገድ። የወያኔ ህገ መንግስት ተብዬ በጥባጭና ከፋፋይ ሰነድና ጸረ ህዝብ አዋጆች ሁሉ ይሰረዙ ይሻሩ ነው ትክክለኛው አቋም። ያልተደራጀ ህዝብ ለጠላት ሰለባ መሆኑ የተነገረ ነው። የተለወጠ ክስተትና ሀቅ የለም። ነጋጠባ መሳደድና መገደል ሊያቆም የሚችለው ህዝብ ተደራጅቶና አዎም ታጥቆም ራሱን ሲጠብቅና የመጡበትን ቀጥቶ ወደ መጡበት ሲመልስና ሹሞቹንም ከስልጣን ሲያወርድ ብቻ ነው። ሌላ መፍትሄ የለም። ሰላም ሰላም በሚል የሚሰብኩን ሳትደራጁ እንረዳችሁ ዝም በሉ ነው። የማን ቤት ፈርሶ የማን ሊለማ በሚል ምላሽ ልንሰጣቸው ይገባል እንጂ ጥቂት ወሮ በሎችና ዘረኞች የተከበረን ህዝብ ሊያሰቃዩና ሊፈጁ ልንፈቅድላቸው ከቶም ለሰኮንድም መታሰብ የለበትም። ቄሮ ተባለ ሌላ የጽንፈኛን ዘረኛ መንጋ ህዝብ ሊያሸንፈው መቻሉ ምንም ጥርጥር የለንም። ከዚህ ተያይዞ ደግሞ የሹሞቹ ሹዋሚዎች ባዕዳን ትግላችንን ሊያደናቅፉ መጣራቸው ከወዲሁ በግምት ማስገባት ያለብን ነው። ግን የህዝብ ህብረትና ትግል ጠንክሮና ጸንቶ ከቀጠለ ሳይወዱ የህዝብን ድል መቀበል የሚኖርባቸው ይሆናል። የባዕድ ጠላቶችን ተዋግቶ ማሸነፍ ደግሞ ለኢትዮጵያ ህዝብ የማይታወቅና የማይቻል ድርጊት አይደለም። ትግላችን ተፋፍሞ በወያኔ ኢህአዴግ ላይ ይቀጥል። የወያኔ ኢህአዴግ ስርዓት ይውደም፣ ዘረኝነት ይጥፋ፣ ኢትዮጵያዊነት ያሸንፋል።
እንዴት ዝም ይባላል? ልሳንን ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ይችላል ይሏል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል? ልጆችን ሰብስቦ ቆርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነጻነት አስቦ መግዛትን በሚሻ የቀጠቀጠ በበደን መዶሻ እንዴት እንኖራለን? ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላል ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ ወሆነታ ግሎባ ታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሰወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረሙ ቀሰን ሰለት ወገነን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም። የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይሄን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ታሰበው ባንኩ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጭካኔ ወገንን ያረዱ ያለን በለስጋት በነፃነት እየኖሩ በነፃ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ረግፍን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ ለና አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 44 ቁጥር 4 ሚያዝያ ግንቦት 2011 ዓመተ ምህረት ህብረ ብሔራዊነት መለያችን
አረንጓዴ ቢጫ ቀይ ሰንደቃችን። የኢሃፓ አባላት እና ተግራቸው ኢትዮጵያን በዝናና በታሪክ ብቻ ሳይሆን በስልጣኔም ሆነ በእድገቷ ከዓለም ቀደምት አገሮች ደረጃ ለማድረስ የሚወዱትና የሚያከብሩትን ታላቅ ህዝብ ከድህነትና ከኋላ ቀርነት ለማላቀቅ እንዲሁም ፍትህና እኩልነትን በአገራቸው ለማስፈን ክቡር ዓላማና ብሩህ ተስፋን ሰንቀውም ነበር ለትግሉ የተነሱት ወደ ትግሉም የገቡት። በአገር ሉዓላዊነትና በህዝባዊ ፍቅር ስሜትና እምነት መርህ ላይ ተሳስረውና የተጠናከረ ህብረ ብሔራዊ ጥምረት ፈጥረው መሰረታዊ ለውጥን ለማምጣት የተሰለፉ ቆራጥ ጀግኖችም ነበሩ። በአጠቃላይም ከኢሃፓ ውጭም ሆነ በኢሃፓ ውስጥና በኢሃፓ ዙሪያ ለየግል ጥቅማቸው ሳይሆን ላመኑባቸው ዓላማዎች በቅንነትና በቆራጥነት የተሰለፉት ታጋዮች በርግጥም የመላው ህዝብ ብርቅዬ ልጆች መሆናቸው ታሪክ የመሰከረላቸው ናቸው። ለውጥ ፈላጊው ትውልድ ቀደም ሲል ለኢትዮጵያ አንድነትና ሉዓላዊነት የተከፈለውን ከፍተኛ መስዋዕትነት በማድነቅና ተገቢውንም ክብር በመስጠት ያለፉትን ጀግኖች ታሪክ አርአያነት በመከተል ከፊቱ የተደቀኑትን ነባር የሀገሪቱ ውስብስብ ችግሮች መፍታትና ህልውናው የተከበረ ሁሉም ዜጎች በእኩልነት የሚኖርባትን አገር መገንባት ለነገው ትውልድ የማይተው የትውልዱ አደራ መሆኑን ጠንቅቆ የተረዳ ጀግና ትውልድ ነበር። የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ችግሮች የነበሩ ሲሆን የአገርና የወገን ችግር እጅግ ለሚያሳስበው ለዚያ ትውልድ አገራዊ አመለካከት መያዝም ሆነ በወቅቱ የፖለቲካ ሂደት ውስጥ መግባት የግድ የሚልበት ወቅት ነበር። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅ ሲጀምር የአገሩን የቅርብና የሩቅ ተጨባጭ ሁኔታዎችን ለመረዳት እድሜውና ዕውቀቱ የፈቀደለትን ከማየትና ከማገናዘብ ከመመርመርም አልፎ ለለውጥ ሲነሳ አንግቧቸው የነበሩት የዴሞክራሲና የመብት ጥያቄዎች የኢትዮጵያን ሕዝብ ቀልብ የሳቡና ሁሉንም የህብረተሰብ ክፍሎች ያሳተፉ ነበሩ። ጥያቄውና እንቅስቃሴውም ለስርዓት ለውጥ የተደረገ ህዝባዊ እንቅስቃሴ እንደነበር ፀሐይ የሞቀው ታሪክ የመዘገበው ሀቅ ነው። ለዚህም ጥሩ ምሳሌ እንዲሆን በ1966 ዓመተ ምህረት የለውጥ እንቅስቃሴ ውስጥ የተሳተፉ የህብረተሰብ ክፍሎችን መጥቀሱ ጠቃሚ ነው። እነሱም አንድ ከገባርነት ለመላቀቅ የመሬት ጥያቄ መፍትሄ ሻይ ነበረው ገባሩ አርሶ አደር፣ ሁለት ከመብት ጥያቄና ከማህበር ምስረታ ጋር የተያያዙ ጥያቄዎችን ያነሳው ለባደር፣ ሶስት የጾታ እኩልነት ይከበር ብለው የተነሱት ሴቶች፣ አራት የሃይማኖት እኩልነት ጥያቄ አንስተው ሰልፍ የወጡ የእስልምና ሃይማኖት ተከታዮች፣ አምስት ስርዓተ ትምህርቱ እንዲሻሻል የጠየቁ መምህራን፣ ስድስት የደሞዝ ጭማሪና የኑሮ ሁኔታ እንዲሻሻልላቸው የጠየቁ ወታደሮች፣ ሰባት የነዳጅ ዋጋ እንዲቀንስ የጠየቁ ታክሲ ነጂዎች በዋናነት የሚጠቀሱ ነበሩ። የ1960ዎቹ ወጣት ትውልድ በወቅቱ በአገራችን ውስጥ ይታይ የነበረውን ፍጹማዊ የዘውድ አገዛዝና በዓለም ደረጃም ይታይ የነበረውን የቅኝ አገዛዝ በጽኑ ይቃወም ነበር። ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት የማስከበር የመደብና ብሔር ጭቆናን አስወግዶ በእኩልነት ላይ የተመሰረተ አንድነትን እውን የማድረግ ማህበራዊ ፍትህን የማስገኘት የህዝብን ጥቅም መሰረት ባደረገ ፖሊሲ ፈጣን የኢኮኖሚ እድገት የማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ ነበር የተሰባሰበው የተደራጀውና ለትግል የተሰለፈው። የክፍል ነው እነዚህን ክቡር ዓላማዎች በፖለቲካ ድርጅት መልክ ተደራጅቶ ለማራመድ የዛሬ 47 ዓመት በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅትን ኢሃድ የመሰረተውና በኋላም በነሐሴ ወር 1967 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በሚል ስም ለህዝብ ራሱን ይፋ ያደረገው ያባ ከመመስረቱ በፊት ስለ አደረጃጀትም ሆነ ስለ ፖለቲካ ትግል በአርአያነት ሊያገለግለው የሚችልና ተመክረውንም በማገናዘቢያነት ሊጠቀምበት የሚችል የኢትዮጵያ የፖለቲካ ድርጅት አልነበረም። በመሆኑም የኢህአፓ ምስረታ በአገራዊ ፖለቲካና በመደራጀቱ መስክ አዲስ የታሪክ ምዕራፍ ከፍቷል። ኢህአፓ የተበደለውን ህዝብ ብሶት ብሶቴ ብሎ በተደራጀ መልክ የህዝቡን ችግሮች ለመፍታትና ጥቅሞቹን ለማስጠበቅ የመላውን የኢትዮጵያ ህዝብ የወደፊት ህይወት ለማሻሻልና አገሪቱ ካለችበት ኋላ ቀርነት ለማላቀቅ ቆርጦ መነሳቱና በቅንነት መታገሉ በማንም ሊታበልም ሆነ ሊካድ የማይችል ሀቅ ነው። ያ በኢህአፓ ውስጥ ተሰባስቦ የነበረው ትውልድ የኢትዮጵያ ህዝብ ሐሳቡን የመግለጽና የመደራጀት መብት እንዲያገኝ በህዝቡ ጫንቃ ላይ ተጭነው የነበሩት የመደብ፣ የብሔረሰብ፣ የሃይማኖት፣ የጾታ ወዘተ ጭቆናዎች እንዲወገዱ በቅንነት ፈልጎና አስቦ አስፈላጊ መሰረታዊ ለውጦችን ለማምጣት አልሞ ትግሉ የሚጠይቀውን መስዋዕትነት ለመክፈል በእርግጠኝነት የተነሳና በተግባርም ራሱን አሳልፎ የሰጠ ትውልድ ነበር። ዛሬም ነው። ያባ በረጅሙና በመራራው የትግል ሂደት ለህልውናው ማጠይቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውን የ47 ዓመት የትግል ታሪክ በእውቀት ለማዳበር ችሏል። የያባን አባላትና ደጋፊዎች ያገናኛቸው፣ ያስተሳሰራቸውና የጠነከረ ውስጣዊ ውህደት እንዲኖራቸው የረዳው ከውስጣቸው ፈንቅሎ የሚወጣው የህብረተሰቡን ብሶት የሚገልጡበት የሾለው ብዕራቸው ሲሆን የጥንካሬ እሴቶቻቸውና ጉልበታቸውን በብዕር መገንባታቸውም ጭምር ነው። በዚሁ ብዕራቸውም ነበር የፍትህን፣ የዴሞክራሲን፣ የእኩልነትንና የሀገር ሉዓላዊነትን ብርሃን በሀገሪቱ ለማብራት ሲታገሉ ሁሉንም የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ ሰንደቅ ስር ለማሰለፍ የቻሉት። በኢህአፓ ዙሪያ ተሰባስበው የታገሉት አባላቱ በጎጥ በጾታና በሃይማኖት ሳይለያዩ ከጠባብነትና ከትምክህት ተቃርነው ለአምባገነኖችና ለባዕዳን ሳይንበረከኩ በህዝብ እኩልነት ብለው ኢትዮጵያ የሁሉም ዜጎች የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ የታሪክ በራዦችና ከላሾች ሊሉ እንደሚከጅላቸው ኢትዮጵያን ለመጉዳት ከኤርትራው ሻዕቢያ፣ ከሶማሌው ዚያድ ባሬና ከአረቦቹ በአጠቃላይ ከባዕዳን ወዘተ ጋር አገራቸውን ለመጉዳት የተሰለፉም ሆነ የተሞዳሞዱ አልነበሩም። ያፓ የኢትዮጵያን ችግር በቅጡ የተረዳ ለችግሯን መፈወሻ መንገድ ያመላከተ እንጂ ለሄደ ለመጣው አምባገነን ሁሉ ለጥቅም ፍለጋ በማጎንበስ በሽታዋን ያባባሰ አልነበረም። ይልቁንም ለአገሩና ለወገኑ መድህን ለመሆን መስዋዕትነትን በጸጋ ለመቀበል የተዘጋጀ ትውልድ ነበር። የዚያ ለውጥ ፈላጊ ትውልድ አባላት የዜጎች የእኩልነት መብት መከበርና የኢትዮጵያ ህልውና የማይነጣጠሉ መሆናቸውን ጠንቅቀው በመረዳት አምረው ታግለዋል። አምባገነኖች ጥያቄውን በነፍጥ ለመፍታት በማሰብ ያ ትውልድ ያቀረበውን አማራጭ በትጥቅ አስፈችነት ፈርጀው በኢህአፓም ላይ ዘምተዋል። ችግሩ ከጊዜ ወደ ጊዜ እየተባባሰ ሲሄድ ደርግ ያን ሰላማዊ መፍትሄ የሚሻ ድምጽ ማጥፋት እንዳለበት አምኖና አቅዶ በኢህአፓ ላይ ቀይ ሽብርን አወጀ። መተኪያ የሌለውን አንድ ትውልድም መተረ። የኢህአፓን አገራዊና ህዝባዊ ራዕይ የፈሩና በኢትዮጵያ የግዛት አንድነትና ሉዓላዊነት ላይ ባለው የጸና እምነትና አካሄድ ያልተመቻቸው እንደ ሻዕቢያ፣ ወያኔ፣ ኦነግና የሶማሌ አቦን የመሳሰሉ ብሔረተኛ ኃይሎች ለሚያራምዷቸው ጽንፈኛና የመገንጠል ዓላማቸው እንቅፋት ነው ብለው በማመናቸው ኢህአፓን እንደ ጠላት ቆጠሩት። የኢትዮጵያ የእኩልነት ጥያቄ በሰላማዊና ዴሞክራሲያዊ አግባብ መፍትሄ ሊበጅለት ይገባል የሚለው የኢህአፓ አቋም ያልተመቻቸው ጽንፈኛ ቡድኖችም ሰይፋቸውን በድርጅቱ ላይ መዘዙ። የአንድ ሳንቲም ሁለት ገጽታ የሆኑት እነዚህ ኃይሎች ይነው የማይባል ሰፊ ጥቃት በኢህአፓ ላይ ከፈቱ። ዘግናኝ ጭፍጨፋም ፈጸሙበት። በትግል ወላፈን ተፈትኖ ያደገና የኖረ ትውልድ ያሳለፋቸውን 47 ድፍን የትግል ዓመታት መለስ ብለን ስንቃኝ በሀገራችን ያለማቋረጥ የተፈራረቁት ኋላ ቀር አምባገነንና ጎጠኛ ገዛዞች ያለ የሌለ ኃይላቸውን አሰባስበው በለውጥ ፈላጊው ኢትዮጵያዊ ዜጋ በተለይም በኢሃፓ ባላትና ደጋፊዎች ላይ ይህ ነው የማይባል ጭፍጨፋና ግድያ እስራትና ሰቆቃ ፈጽመዋል። ያ ብሩህና አዲስ ተስፋን ለሀገሩና ለህዝቡ ሰንቆ የተነሳ ትውልድ የተመተረበት የጥፋትና የጨለማ ዘመን ነበር ማለት ይቻላል። ዛሬም ቢሆን የተለወጠ ነገር የለም ስንል አንዱ ማስረጃችን ከመላው ያገሪቱ ክፍሎች በወያኔ ሰላዮችና ካድሬዎች ታፍነው ደብዛቸው የጠፋው በርካታ የሃፓ ባላትና ደጋፊዎች እስከዛሬ ድረስ መዳረሻቸው ሳይታወቅ መቅረቱ ነው። ያፓ ዘመን ቢቀየር ግዢዎች ቢፈራረቁ በህዝቡ ጥቅምና መብት በኢትዮጵያ ሉዓላዊነት ላይ የማይደረደር በጥቅምና በስልጣን የማይደለል በጠላት ጊዜያዊ ጥንካሬ ፍጹም የማይሸበርና የማይንበረከክ በኢትዮጵያ ህዝብ ኃያልነትና አቸናፊነት ላይ ጽኑ እምነት ያለው ድርጅት ነው። ኢትዮጵያን ህዝብ አገራዊ ጥቅም በረጅሙ አማትሮ የሚቀኝ የህዝብ ልጅ መሆኑን ዛሬም በሚወስዳቸው አቋሞቹ የህዝብና የአገር አለኝታነቱን በሚገባ አረጋግጧል። ለዚህ መስክሩ የተመክሮ ተግባሩና በተመክሮ ያካበተው አኩሪ የትግል ታሪኩ ነው። ሲያፓ በጥቂቱ ይህን ካልን ዘንዳ በመከተል በአገራችንና በህዝባችን ላይ ሳያባራ የቀጠለውን የጥፋት ዘመቻ ባጭሩ ለመቃኘት እንሞክራለን። በጎሳና በሃይማኖት ልዩነቶች ምክንያት ዛሬ በመላው አገሪቱ ሊባል በሚቻልበት ሁኔታ ሰላም ጠፍቶ የርስ በርስ ግጭትና መፈናቀል የህዝብን ህልውናና የሀገሪቱን አንድነት ከመቼውም ጊዜ በበለጠ እየተፈታተነ ይገኛል። በጎሳ ግጭት የተነሳ በመላው ሀገሪቱ 3 ሚሊዮን ህዝብ በላይ ከቀየው ተፈናቅሏል። በሺዎች የሚቆጠሩ ንጹሃን ተገድለዋል። በርካቶች አካለ ጎደሎ ሆነዋል። ለፍተው ጥረውና ግረው ያፈሯቸው ንብረቶች ተዘርፈዋል። የቀለሷቸው ጎጆዎች ሳይቀሩ በላያቸው ላይ በእሳት ጋይተዋል። በአሃስ ከአንድ ሚሊዮን ተኩል በላይ የሚሆኑ ለነገይቱ ኢትዮጵያ ዋስትና የሚሆኑ ወጣት ተማሪዎች በሰላም እጦት የተነሳ ከትምህርት ገበታቸው ላይ ሳይወዱ በግድ እንዲስተጓጎሉ ተደርጓል። በርካታ አብያተ ክርስቲያናትና መስጊዶች ሳይቀሩ በእሳት ጋይተዋል። የቱሪስት መስህብ የሆኑ ብርቅዬ የዱር እንስሳትና እጽዋት በእሳት ቃጠሎ ለአደጋ እንዲጋለጡ ተደርጓል። ዛሬ በመላው ያገሪቱ ክፍሎች ሰላምና መረጋጋት የለም። አማራው ከኦሮሞው፣ ኦሮሞው ከጌዲዮ፣ ከምባታው ከሃዲያው፣ ሶማሌው ከኦሮሞው፣ ሲዳማው ከወላይታው፣ ትግራዩ ከአማራው፣ ቦረናው ከገሬው ወዘተ እርስ በርሱ እንዲጋጭና ሁሉም ክልሌን ሁሉም ጎጤን እንዲል እየተደረገ ያለበት ሁኔታ ውስጥ እንገኛለን። ወያኔ ከተፈጠረበት ጊዜ አንስቶ በመላው አገሪቱ በዘራውና ኮትኩቶ ባሳደገው የጎሳ ፖለቲካ የተነሳ ሁሉም ክልሎች ከመቼውም ጊዜ በበለጠ የየራሳቸውን የክልል ሚሊሻ ወይም ልዩ ኃይል አደራጅተውና አስተጣቀው ጊዜና ሰዓትን ጠብቆ ለሚፈነዳው የጥፋት ፈንጂ ግብአት መሆናቸውን በተጨባጭ እያየን ሲሆን ከዚህ አስከፊ የጥፋት ዘመቻ ጀርባ ወያኔ መገኘቱ የሚጠበቅ ነው። ሰሚ ጠፋ እንጂ ከአመታት በፊት ይህን እኩይ የወያኔ መሰሪ ሴራና በአገርና በህዝብ ላይ ሊከተል የሚችለውን አደጋ ጥፋት መጠቆማችን ምን ያህል ለአገርና ለህዝብ አንድነትና ሉዓላዊነት ያለንን ፍቅር የሚገልጽ ለመሆኑ መጽሐፍ ገላጭ አያስፈልገንም። ለውጥ አመጣን ባዮቹ የኦህዴድ ሹሞች የህዝብን ትግል በባዕዳን ትዕዛዝ አደናቅፈው ዘረኝነትና ወያኔነትን ለማስቀጠል ተነስተዋል በማለት መቃወማችን የሚያስወቅስና የሚያስወግዝ ሳይሆን ዘግይቶ ለመረዳት እንደተቻለው እሰየው በርቱ የሚያሳይ ነው። በቅኝታችንና በአቋማችን ጥራት የምንመጻደቅ ሳንሆን ለቀጣዩ የትግል ምዕራፍ የበለጠ እንድንዘጋጅ የሚያበረታታን ነው። አገሪቱን ለመቀራመት ያሰፈሰፉት ጸረ አንድነት ኃይላት ኢትዮጵያ አገራችን አሁን ያለችበትን አጣብቂኝ ሁኔታ ወደሚመኙት ዓላማቸው ስኬት ለመለወጥ በመጓጓት ላይ መሆናቸውን በተግባር እየገለጹ ይገኛሉ። ምንጊዜም ቢሆን ይህን ስኬት ለማየት ካሁኑ የተሻለ ድል እንደማያገኙ በሚገባ ተረድተውታል። አጋጣሚ ሁሉ ተመቻችቶላቸዋል። ሲሾም ያልበላ ሲሻሪቆጫል ነውና ወቅታዊ የኢትዮጵያ ሁኔታ ያስገኘላቸውን መልካም አጋጣሚ ተጠቅመው ዓላማቸውን ለማሳካት በርብርቦች ላይ ናቸው። ጽንፈኛ ብሔረተኞች በሁለንተናዊ ረገድ አብረዋል ተደራጅተዋል። ህብረተሰባቸውን እነሱ በሚፈልጉት የጥፋት አቅጣጫ እንዲያተኩር አድርገውታል። የኃይል ሚዛኑ ወደ እነርሱ ጎራ እንዲያደላላቸው ሌት ተቀን በትጋት ይሰራሉ። አገራችንን ለማዳከምና ለመበተን በሚደረገው ሴራ የባዕዳኑ ምክርና ችሎታም አልተለያቸውም። ያንድነት ኃይሉን ጎራ ለማዘናጋት በትጥቅ አስፈጭተውኔት ለማማለል ይጥራሉ። ይረሳን መስሏቸው ትላንትና ወራሪዋ አቢሲኒያ ያያሉ ሲያዋርዷትና ሲረግሟት የነበረችው ምድር ዛሬ ኢትዮጵያ ወይም ሞት በማለታቸው የሁሉንም ዜጋ ቀልብ የሳቡ መስሏቸዋል። በዚህ ሳቤ የዜጎችን ቀልብ መሳብ ያስደስታል እንጂ አያስከፋም። ያም ሆኖ ግን ነባቢትን ወደ ተጨባጭ ድርጊት መለወጥ ያስተማምናል፣ ያቀራርባል፣ ያስተባብራል፣ ያዋሃደ የሀገርን መሰረት ያጠናክራል። የኢትዮጵያዊነት ፖለቲካ ለዚህ ሂደት አብነት ሆኖ ያገለግላል። ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። የጋራ ሀገርን በጋራ ያዳኑ መከተል ለሁሉም ይጠቅማል። ይሁን እንጂ ከልብ ሳይሆን ህዝብን ለማማለል የሚካሄድ ፖለቲካ ቢከስቱት ተልባ መሆኑን በተጨባጭ እያየነው ነው። መስከረም 2 ቀን 1967 ዓ.ም ከ44 ዓመታት በፊት ኢትዮጵያ ተቀደም ያለምንም ደም በሚል የማማለያ ቋንቋ በመጠቀም ስልጣን እንደያዙት የደርግ መኮንኖች ሁሉ የዛሬዎቹም መሪነን ባዮች በተመሳሳይ ቋንቋ የማዘናጊያ አፍዝ አደንግዝ ምታት በማርከፍከፍ ላይ ይገኛሉ። የምታት ደግሞ የሀገሩ የኢትዮጵያ ጉዳይ ባጥንቱና በደሙ ገብቶ የሚያስፈስፈው ኢትዮጵያዊ ሁሉ በቀቢጸ ተስፋ እንዲዘናጋ ለማድረግ ጊዜያዊ አቅም አግኝቷል። ለፉት 28 ዓመታት ከነበረው የጨለማ ጊዜ ትንሽ የተስፋ ጭላንጭል መከሰቱን በመገንዘብና የለውጡ ሁኔታ በአስተውሎ እሳቤ እየተመለከተው መሆኑን ተረድቶ በትዕግስት እየተጠባበቀ ያለውን ኢትዮጵያ አገሬ የሚለውን ዜጋ በማዘናጋት የራሳቸውን ዓላማ ለማራመድ ተመችቷቸዋል። ዶሮን ሲያታልሏት በመጫኛ ጣሯት የሚለውን ብሂል የሚያውቅ ህብረተሰብ በማር ቅቤ ቀረበለትን መርዝ የማወቅ ችሎታ አለው። አነሰም በዛ ለዘጋዊ ፖለቲካ መመቻቸት ያንበሳውን ድርሻ የሚወስደው ወያኔ መሆኑ ባያጠራጥርም አክራሪ ብሔረተኞች ሁኔታውን በማጦዝ የሀገሪቱን የፖለቲካ መልክዓ ምድር ወደ ራሳቸው ፖለቲካ አድማስ ለመለወጥ በጥድፊያ ላይ ናቸው። ኢትዮጵያዊውን ዜጋ እንደ ግጦሽ ከብት በጎጥና በክልል ተሸብቦ እንዲኖር ማድረግ የዜግነት መብቱን ብቻ ሳይሆን ሰብአዊ ክብሩንና ልዕልናውን ጭምር መግፈፍ መሆኑን አክራሪ ብሔረተኞች መንገንዘብ ሳይችሉ ቀርተው ሳይሆን ፍላጎታቸውና ጥቅማቸው በዚህ መልክ የሚሟላ በመሆኑ ብቻ ነው። ተወልዶ ካደገበት ልጅ ወልዶ ከብዶ መላይወቱን ካሳለፈበት አካባቢ ወጥቶ ወደ የክልል ሂድ እየተባለ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሹሞች አለማስቆማቸው የወንጀሉ ተባባሪ መሆናቸውን በግልጽ ያሳያል። የዘረኛ ትራት እንዲዘረጋ ጠንሳሾቹና ቀዳሾቹ የነበሩት የወያኔ ባለስልጣኖች ባርከው ቀድሰው ጠምቀው አሰልጥነውና መርቀው ስላሰማሯቸው የነሱን ፈለግ ቢከተሉ የሚያስገርም አይሆንም። ለዚህ ሁሉ ምስቅልቅል መሰረትና ምንጩ ከወያኔ ድርጅታዊ ፕሮግራም መንጭቶ የጎሳዊ ህገ መንግስት እንዲሆን የተደረገው የደደቢቱ ሳጥናኤል ሰነድ እንደሆነ የአደባባይ ሚስጥር ነው። ዛሬ በአገራችን የሚታየው የፖለቲካ የምጣኔ ሀብትና የማህበራዊ ኑሮ ምስቅልቅል መሰረቱ በጎሳ ላይ የተመሰረተው ይኸው ወያኔያዊ ህገ መንግስት ለመሆኑ አያከራክርም። የኢትዮጵያ ህዝብ ምንም ቢሆን ምን ያልመከረበትን ተቀብሎ ያላጸደቀውን የአክራሪ ብሔረተኞችን ሰነድ እንኳንስ የሀገሪቱ ህገ መንግስት አድርጎ ሊቀበል ይቅርና እንደ ድር መተዳደሪያ ወረቀት እንኳን ስፍራ የሚሰጠው አይደለም። የዘረኞች ህገ መንግስት የታላቅ ህዝብና አገር ህገ መንግስት ለመሆን ብቃት የለውም። በመሆኑም እስከነ ግሳንግሱ ሰነዱም ሆነ ስርዓቱ መቀየርና መፍረስ ይኖርበታል። በመትኩም የህዝብን ይሁንታ ባገኘ ህገ መንግስትና ፍትሃዊ رتوعاوینا دموکراسیایی به هنر مرچه به تمرتا حزبای منگست مستکات اگبال. بزیکنت بیتوپیاوینت انجی بزر نبکان قطع کفافلوی میمسرت منگستای سرات لگرچه بیتوپیان دمای بچ زاری سایون گناس نفتتر جمرو واقع اکفل نبت ملیع آرماچن ناو. آهنم یمیتایو یاگری تو نبراویونیتا هیاو مسکر خونوال. به معنوم زیگوچ به برست تناکرو بکن کننا بزر کففلی تمسرت سرات لملوود. تقباراوی انکسکاسی مادرگ ما کنان آل باچاو. خلونم زیگا به کلندت لیستناگری میکل استدادر لمامتاد به ایتوپیاوینت به مدراجت ماننی نیانم یتگل سلطن ناکاید یمت تکمفتون ایاس کبره حیلون لما تناکر ترس مادرگ لیدر یمیت ترالف تقبار لیهون ایچلم. پولیتیکا مالت مادرگ یمیت چالو مادرگ یمیاس چل کهلوت نوز کتبار درس مهون یمیگباون هلو یفزمو تاگلو آلامان یمساکا تالافینت گنا لمی متاو لیتتاکیو تولد یمیت ترالف آکیت ایدلم. سنفنیا بیرت نیوچ زاری هلو بجاچن هلو بدجاچن بلو دندنوال. یه منگس سلطانی چبت واکال یا شه چونن دی فزمو آرنگواری مبرات آورت والا چوال. یه نواراویونی تارگ مو آکراری زوگنیو چن باد کی درجا سیاستلفات چو بگهاد یا یننو. بانسارو ایتیوپیاوی نسلیانک گوو یه پولیتیکا ایلوچ بمکلاکل درجا رای اندیونو اسکرد دوا چوال. لزیم نو زاری باگارا چن فنکای تفناکای اباراری تواراری زرافی تزرافی اصداج تصداج گدای تگدای هونیتا گلتولیتای یبگاو. لزیوان ننیا مکنیاتو بکوانکوالای یه تمسر رتو یه زر یه گوت پولیتیکات آتایمت تاو تیت مهونو تدگاگ مو مستمر یا لبت نو. یه دگ مو لیمالت یمی بال سایون با هون وقت به دبوب بزمین بمسراگن نبم اراب یاگری تو کفلوچ ایتا یادو گچتن نا یم بتاتن ادگا وان نو ملکت بو لمونو مار رگا گچانو. یه هست کفی هونی تا که کترن نا کرانیوچ برم فاسس ایتا واباسو که دو کلو موگنوش تا گوجی هونو سلاماتو اگرات تو یکو تنیوش سلوان دمی هونو گلسنو. یکیم بگل تورن نتوچ گچتوچ لاغر مدرگ یاد لبتن کدوس یم استوابر نا یاندن نستگارلون یادن اکفالو. بزر که تکفافل باند دمس تناغرن کندش چنن استوابرن ساری تپیا تنکول ناسیران لمکواقوام لمکشف یا کتنال. زاری به هزب محل یالوتن یرس بس گیچتوچ لمسکوب مر ربارف وسنی گدش ونو یگنیال. گیچتوچون یسفافو یالوتن گوتنیوچ چننا نزیونو گوتنیوچ اکفو ندگفو یمیگنیوتن شموچ وگیدو مالتننا هزباوی تک آمون به تدرج جننا به تتناکر منگد یما سممت تاریکاوی حالا فی نتی ودکو به زاریو تولد تکشلائی نو. ایتیو پیاز تنان تی تاک گلو زاری میال تکوارت مسواس نتن بمکفر یمی تاک گلو. یو یانین زرنیا گزازا سو گدو با دیموکراسیاوی سرات لما تکات انجی یتلم مدون یاننو لحسن منت آمد یگم ما نگل ما زرنیا نا افای چکوان سرات عدسو بایانین با اهدیت تکتو لماس قطل ایدلم. یه اپا لزی نبر داند ایتیوپیاوی یه پولیتیکا درجت گناه کتواتو که ایتیوپیاز جربای تشربون اگر یه ما فرسیران کسیراو جربا باگر اچلای انمان یه دلوتو اندهانه بعد ما قارت یا گرادن یه تر ریدولون سیاسما یه نبرو. لزیم زو یه اپا یه اگر ایتون اندنت تبکو یزی گوچوان مفتاس کبرو یه اگریزون ایکونومیاوی مهاباراوی نا پولیتیکاوی همم لمفووس موچا منگدو یشگ گریدت مجمر نوسیل کمان نمبفید بدرجتو لسان با دیموکراسیا اقوامون ایفا یادرگو لتکباراوی نتوم لزی گوچولو یه تب برطریون یا کربو لمسرطاوی لوت انت تاگل یه هزب یه سلطان بالبیت انتی رگاگت ایتیپیاز اشگاگاری شومن موانه مگزید احس فلگوم سیل با دبابای تک آمون یا سمباو. لزیم نو، اونتون تناگرن که برا چنن تبکن کمشبت نظر لن سنل و یعنی یمی تامن گوتنی ادرجت نو، اقوامون شفاف نو یمی ادنگر، قداون اند اسست یمی که ایر ቃሉ ከተግባሩ የማይገናኝ መወገድ ያለበት ጸረ አንድነትና ጸረ ህዝብ ድርጅት ስለሆነ አመረን እንታገለው ማለታችን። እስከዛሬም የወሰዳቸው ርምጃዎቹ ታሪካዊቷን ኢትዮጵያ ያጠፋት ሳይወድ በግዱ ስለህላዊዋ ስለአንድነቷ ስለጥንታዊ ታሪኳ የሚቀባጥርበት ሁኔታ ይታያል። የዘመነ መሳፍንት ወዲህ ለመጀመሪያ ጊዜ ያገራችንን ህልውናና አንድነት ከፍተኛ አደጋ ላይ ከመጣሉን በላይ በግብር ያፈረሰና ሀገሪቷም የምትበታተንበትን ሁኔታ ያመቻቸ ኢትዮጵያዊ ነኝ የሚል ቡድን ካለ ወያኔ ኢህአዴግ ነው። ዛሬም በተጨባጭ የሚታየው ይህ ነው ማለታችን ነው። የወያኔ በላይነት ፖዚት ተቀየረ እንጂ የተለወጠ ነገር የለም። ላለፈው አይጸጸቱም ለሚመጣው አይበለጡም ነውና ካሳለፍነው ተመክሮ አንዳች ትምህርት በመቅሰም አገራችን ከገባችበት ቀውስ ድና በቅ የምትልበትን መንገድ መሻት የአገር ወዳድ ዜጎች ግዴታ ነው። አገር በማዳን ሽፋን ከአዲሱ ሹም ከወያኔው ኦህዴድ ጋር በደፈናው ለማበርና ለመተቃቀፍ ዳግም ለመጎንበስ የሚፈልጉ ምርጫቸውን ለራሳቸው ትተን አገር ወዳድ ክፍሎች በበኩላችን ህብረታችንን እውን በማድረግ ለዘላቂ መፍትሄ ቅድሚያ በመስጠት ኢትዮጵያን ከጽንፈኞች ለማዳን መረባረብ ይኖርብናል። አመት አልፎ አመት ሲተካ ገዢዎች ህዝብን ያስመረሩና ያቆመዘዙ የፖለቲካ ቧልቶችን እያደሱና በአዲስ ቃላት እያጀቡ እንደገና ህዝብን ሊያሞኙና ድጋፍ ሊያገኙ ሲጥሩ ለዚህም ተባባሪና አጃቢ ሳንሆን እውነቱን በማስረዳት ማንነታቸውን ማጋለጥ መሰረት ማሳጣት ከኛ የሚጠበቅ ነው። ወያኔንም ሆነ ተለጣፊዎቹን የማናውቃቸው ስላልሆኑ እስቲ ፈትነን እንያቸው የምንለው አይደለም። ወያኔ ሲመሰረትም ሆነ ጫካ በነበረበት ወቅት እንዲሁም በባዳን ኃይሎች ትብብርና ገዛ ስልጣን ከተቆጣጠረ በኋላ ከወያኔነቱ ሳይዛነፍ በጸረ ህዝብነትና በጸረ ኢትዮጵያዊነት መጽናቱን የደም ዋጋ ከፍለን አረጋግጠናል። ዛሬም ከሹሞቹ ስልጣን ገበታ ቀርበን ከዋናው ማድም ሆነ ከፍርፋሪው ለመቀራመት አንዳዳም። የህዝባችን መብትና የስልጣን ምንጭነትና ባለቤትነት ተረጋግጦ የህዝብ እኩልነት እውን ሆኖ ኢትዮጵያም ተከብራ ለዜጎቿ አኩሪ መጠሪያ ሆና የምትገኝበትን ሁኔታ ለማምጣት ነው ስንታገል የነበረው። ዛሬም ትግላችን እየቀጠለ ያለው ይህንኑ እውን ለማድረግ ነው። ትላንት ፋሽስቱን አገዛዝ ግንባራችን ሳይታጠፍ ስንታገል ቆይተን ዛሬ ህዝብና አገር ተዋርደው ኢትዮጵያ ከፍ ያደጋ ተጋጥቶባት የወያኔን ጎጠኛ ህገ መንግስት አቅፎና ደግፎ ቀጣይና አስፈጻሚ የሆነ ቡድን በስልጣን ተሰይሞ ባለበት ሁኔታ ትግላችን ተጠናክሮና ጎልብቶ ይቀጥላል እንጂ ከቶም የሚቆም አይሆንም። አገራችንን ከነጠቁን ዘረኞችና አስመሳይ ወያኔዎች ታግለን ማስመለስ አለብን። ይህ ነው ዋናውና መረሳት የሌለበት የዜግነት ግዴታችን። ህዝብ በእኩልነት ያገሩና የመፍቱ ባለቤት ሲሆን የህዝባችን ሉዓላዊነቱም ሲረጋገጥ ያኔና ያኔ ብቻ ነው የዜግነት ግዴታችንን ተወጣን ማለት የምንችለው። አንድነት ኃይል ነው። ኢትዮጵያን ከጽንፈኞች እንታደግ። ዛሬም ነቆጠኞች እንበረከክ የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመክ ግንባችን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታጎኝ ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋን ግንባችን አሳየ 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 ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባር
ሰላማችን አሳየ።